ይህ ፍኖተ ህብረት የኢህአፓ ሬዲዮ ነው። ፍኖተ ህብረት የኢህአፓ ድምፅ ሬዲዮ በ920 ኤኤም
ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት የሚያስተላልፈውን ዝግጅት አሁን ይጀምራል።
ዝግጅታችንን በስልክ ለምትከታተሉ ቁጥሩ 401-347-0175 በድጋሚ 401-347-0175 ዝግጅታችንን በኢንተርኔት መከታተል ለምትፈልጉ አድራሻው www.eprp.com መሆኑን እንገልጻለን። አድማጮቻችን በ920 ኤኤም የሚተላለፈው ፕሮግራማችን በዚህ በያዝነው ወር ማለትም በኤፕሪል ውስጥ ባሉት 4 ሳምንታት ብቻ ይሆናል። ጥራት ያለውና ሰፋ ያሉ አካባቢዎችን ሊሸፍን የሚችል ጣቢያ እያፈላለግን ስለሆነ እንታገኝን እናሳውቃችኋለን። በማንኛውም ጊዜ ቢሆን ፕሮግራማችንን በስልክና በኢንተርኔት መተላለፉ የሚቀጥል መሆኑን ለአድማጮቻችን እንገልጻለን። ዘወትር ቅዳሜ ከቀኑ 8 ሰዓት ወይም ከ2 PM ጀምሮ በስልክ ቁጥር 401-347-0175 በድጋሚ 401-347-0175 በመደወል ወይም በኢንተርኔት በፍኖተ.org finote.org ወይም eprp.com የፍኖተ ህብረት ፕሮግራምን በቀጥታ ማዳመጥ ይቻላል።
አድማጮቻችን እንደምን ሰንብታችኋል? ዛሬ ሚያዝያ 4 ቀን 2006 ዓመተ ምህረት ነው። የዛሬው ዝግጅታችንን በዜና እንጀምራለን። ከዜናው በማስከተል ሳምንታዊውን የዜና ዘገባ ትንታኔያችን ይቀርባል። በማስከተል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳኔ የሆነው ዲሞክራሲያ ቅጽ 39 ቁጥር 5 ለነሱ ጣም እንጂ እኛን እስከደለን በሚል ርዕስ የቀረበውን ጽሑፍ እናሰማለን። በመጨረሻም ሰዓቱ ተበቃን የኢትዮጵያ ህዝባዊ ፓርቲ ወጣት ክንፍ ድርጅት ኢህአፓው ክንድ ትግል እንቢታ እንጂ አቤቱታ አይደለም የሚለውን መግለጫ ለማሰማት እንሞክራለን። አሁን ወደ ዜናው።
አድማጮቻችን እንደምን ሰንብታችኋል? የፍኖተ ህብረት ኢህአፓ ድምጽ የዛሬ የሚያዝያ 4 ቀን 2006 ዓ.ም ተመረጥ ዜናዎችን አሁን ያሰማል። በቅድሚያ ግን አርዕስተ ዜናዎችም በአማራ ብሔር ተወላጆች ላይ የሚደርሰው በደል እንደቀጠለ ነው። በባህር ዳር የመላው ኢትዮጵያ ስፖርት ውድድር ግጭት ተነሳ፣ የወያኔ ባለስልጣናት ተነታረኩ። በባህር ዳር ከተማ በፖሊስና በህዝብ መካከል ግጭት ተፈጥሯል። የጸረ ግብሮ ሰዶማዊነት ሰልፍ በአዲስ አበባ ሊደረግ ነው። የግብጽ ፕሬዝዳንትነት እጩ ተወዳዳሪ ሆኑት ከተመረጡ የአባይን ግድብ ለማስቆም ወታደራዊ ኃይል ተጠቀማለሁ አሉ። የአውሮፓ ህብረት ደግሞ ለወያኔ የገንዘብ ድጋፍ አልሰጠሁም አለ። የሚሉት ናቸው። ለእነኚህና ለሌሎች ዜናዎች ዝርዝሩን እነሆ። ወያኔ በፈጠረው የዘርና የቋንቋ ፖለቲካ የተነሳ ወያኔ ከትምህርቱ አነጣጥሮ የተነሳበት የአማራ ተወላጆች ላይ የሚያደርሰው መፈናቀል አሁንም ቀጥሏል። አምቦ አካባቢ የሚኖሩ የአማራ ተወላጆች መሬታቸውን በመነጠቃቸውና በደል ስለበዛባቸው አቤት ለማለት አዲስ አበባ መጥተው ከወያኔ ፌዴራል ምክር ቤት መሪዎች ጋር ተገናኝተው ወደ መጡበት ቢመለሱም በአምቦ በወያኔ ካድሮች መደብደብና የተነጠቁትን መሬት ለመመለስ ፈቃደኛ አለመሆናቸው ታወቀ። ይልቁንም በደሉ ጭቆናውና ግፉ መበርከቱ ታውቋል። በተመሳሳይ ዜናም በቤንሻንጉል ጉሙዝ አሁንም በድጋሚ ነዋሪዎችን ማፈናቀል ተጀምሯል። ከአሶሳ ከተማ 40 ኪሎ ሜትር ርቀት ላይ በምትገኘው ባምቢሲስ ከተማ ኗሪ የሆኑ ከ12000 በላይ የአማራ ተወላጆች ሰሞኑን በፖሊስ እየታሰሩና እየተባረሩ መሆናቸው ታውቋል። የተባረሩት ያፈሩትን አትና ንብረት ሳይወስዱ ባዶ እጃቸውን እንዲወጡ መደረጉም ተጋልጧል። በአሳሳ ከተማ ውስጥ በ01 እና በ02 ቀበሌ ኗሪ የሆኑት የአማራ ብሔር ተወላጆች ቤታቸውን እንዲፈርስ ሲደረግ ለጊዜያዊ መጠለያ ብለው የዘረጉትን የላስቲክ ቤትም እንዲፈርስ ተደርጓል። ወያኔ አገዛዝ መሪዎችና ባለሟሎቹ በየጊዜውና በየወቅቱ በተለይ በአማራ ላይ የሚፈጽሙትን በደል ህዝቡ ለማስቆም እስካልተነሳ ድረስ ወያኔ መሪዎችና ታጋዮች ምንም አይነት ውጤት እንደማይገኝ የሚገልጹ ወገኖች ብዙ ናቸው። በባህር ዳር ከተማ ለ15 ቀናት ሲካሄድ ቆየው የመላ ኢትዮጵያ ስፖርት ውድድር በደብደባና በግጭት ከተበተነ ወዲህ የወያኔ ተላላኪ ባለስልጣናት እርስ በርስ መካሰስ መጀመራቸው ታውቋል። ይህ ከ100 ሚሊዮን ብር በላይ ወጪ የተደረገበትና የወያኔ ክልል የሚባሉ የህዝብ እስር ቤቶች ተሳታፊ የሆኑበት ውድድር ኦሮሚያ ከሚባለውና አማራ ከሚባለው ክልል በመጡ ስፖርተኞች መደባደባቸውና በባህር ዳር ያሉ ወጣቶችም የኢትዮጵያ ባንዲራ በማውለብለብ ከተማዋን ሲንጧት እንደነበረ ተስተውሏል። በዚህ አካባቢ ግጭት ብዙ ስፖርተኞች ተጎድተው ሐኪም ቤት እርዳታ እንደተደረገላቸው ሲታወቅ እና አባዱላ ገመዳ የአማራው ክልል የተባለው ባለስልጣኖች በቂ ጥበቃና ክትትል አላደረጉም በማለት ክስ ያሰሙ ሲሆን ሌሎች የወደድ ባለስልጣናትም የአማራው ክልል የሚባሉ ባለስልጣኖች አሰራራቸው ዝርክርክና እንዝህላላቸው በማለት የሰላ ትችት አቅርበዋል። በአማራ ክልል ባለስልጣናትም ችግሩን የፈጠሩት የዘርና የቋንቋ መሆኑን ሆን ብሎ በመርሳት ችግሩን የተደራጁ ተቋሚ ኃይሎች የፈጠሩት ነው በማለት ተናግረዋል። መቀመጫውን አውሮፓ ያደረገው አርቲክል 19 በመባል የሚታወቀውና የሰብአዊ መብትና የመገናኛ ብዙሃን አጥኚ ቡድን ወደ ኢትዮጵያ እንዳይገባ በወያኔ ደህንነት መከልከሉ ተገለጸ። በኢትዮጵያ ስላለው ወቅታዊ ሁኔታ ጥናት ለማድረግ ወደ ኢትዮጵያ የመጣው ፓትሪክ መታይ በወያኔ ደህንነቶች ታግቶ በ24 ሰዓት ውስጥ ከኢትዮጵያ እንዲወጣ ተደርጓል። ፓትሪክ መታይ ተመልሶ ኢትዮጵያ ከመጣ እንደሚታሰር ማስጠንቀቂያ የተሰጠው ሲሆን ከአውሮፓ መግለጫ ይሰጣል ተብሎም እየተጠበቀ ነው። በባህር ዳር ከተማ በፖሊሶችና በከተማው ኗሪ መካከል በተነሳ ግጭት የሰው ህይወት ላይ ናይና በአካል ላይ ጉዳት መድረሱ ታወቀ። የግጭቱ መንስኤ በከተማው ባለስልጣናት ቤት ለማፍረስ ሲሉ ህዝቡ ጥረንግረን የሰራነውን ቤት ለምን ይፈርታል በማለት በአመት ባለስ ጊዜ ለምን ተመረጠ በማለት ተቃውሞ በማሰሙትና የቤት አፍራሽ ቡድኑን ቤቶችን በህገወጥ መንገድ የተሰሩ ናቸው በማለት በኃይል ለማፍረስ በመሞከራቸው ፖሊስ በጥይት ህዝቡ በድንጋይ ሲራኮቱ መዋላቸውና ይህን ተከትሎም በርካታ ወጣቶች ተይዘው መታሰራቸው የቤት አፍራሽ ቡድኑም ተጨማሪ የፖሊስና ወታደር ኃይል ስላመጣ ለጊዜው አካባቢ ውጥረት መርገቡ ታውቋል። በጎንደርም የጎንደር ከተማ ውስጥ በ19 በ20ና በ21 ቀበሌዎች ውስጥ ኗሪ ሆኑ ቤታቸው እንዲፈርስ መታሰሩ ታወቀ። የከተማው ኃላፊዎች ከ1984 ጀምሮ በማዘጋጃ ቤት ዕውቅና ተሰጥቶ የተሰሩ ቤቶች አሁን ይፈርሱ ተብሏል። በዚህ የማፍረስ ፕላን የወያኔ ኃላፊዎች ከቀጠሉ ከ500,000 ሰው በላይ ከኑሮ ይፈናቀላል ተብሎ ተገምቷል። ወያኔ በየጊዜው ቤት ማፍረስና ህዝቡን ማስጨነቅ ሆን ብሎ የህዝቡን አስተያየትና አመለካከት ለማዛባት መሆኑ ታውቋል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የሀፓ ድምፅ ነው። የወያኔ ቡድን መሪዎችና ከኦነግ አፈነገጠ የተባለው ቡድን መሪዎች መካከል በነ ኤፍሬም ይስሐቅ በኩል ድርድሩ ሊጀመር መሆኑ ተሰምቷል። ድርድሩ በሚያዝያ ወር አጋማሽ ላይ ይደረጋል ተብሎ የሚጠበቅ ሲሆን ወያኔ በኩል በውጭ የሚገኙ አምባሳደሮቹ ይሳተፋሉ ተብሏል። ድርድሩ ኖርዌይ ኦስሎ ውስጥ ሊሆን እንደሚችልም ተጠቁመዋል። በኢትዮጵያ ውስጥ እየተስፋፋና ስር እየሰደደ የመጣውን ግብረ ሶዶማዊነትን የሚቃወም ሰላማዊ ሰልፍ ሚያዝያ 18 2006 ዓ.ም እንደሚካሄድ ተገለጸ። ሰላማዊ ሰልፉን ከኢትዮጵያ ኦርቶዶክስ ሃይማኖት ጋር ግንኙነት ያላቸው የሃይማኖት ቡድኖችና ከወያኔ ጋር ንክኪ ያለው የአዲስ አበባ ወጣቶች ፎረም እንዳዘጋጁ ታውቋል። ግብረ ሶዶማዊነት ኢትዮጵያ ውስጥ በአስደንጋጭ ፍጥነት እያደገ ነው የሚሉትን ሰላማዊ ሰልፍ አዘጋጆች ህጻናት ሳይቀሩ በእነኚህ ግብረ ሶዶማውያን እንደሚደፈሩ ገልጸው የግብረ ሶዶማዊነት ተግባር ከጤንነት፣ ከህግ፣ ከሃይማኖትና ከባህል አንጻር የተወገዘ በመሆኑ ድምጻችንን እናሰማለን፣ ህዝቡም እንዲጠነቀቅ እንመክራለን ብለዋል። ናይጄሪያና ኡጋንዳ አፍሪካ ውስጥ ጠንካራ ጸረ ግብረ ሶዶማውያን ህግ ያላቸው ሲሆኑ የወያኔ አገዛዝ በግብረ ሶዶማውያን የተከሰሰ ሰውን በወያኔው ፕሬዝዳንት ምህረት እንዳይደረግለት የሚያግድ የግብረ ሶዶማዊነት ላይ የተፈረደበት ሰው ምንም አይነት ምህረት እንዳያገኝ የሚጠይቅ ህግ በቅርቡ ፓርላማው ያወጣል ተብሎ ይጠበቃል። ብዙ አገር ዳር ዜጎች ግን ወያኔ የምዕራቡን ድጋፍ ለማግኘት የአደባባይ ሚስጥር የሆነው ግብረ ሰደማዊነትን በመጋሃድ መቀበሉን በማስታወስ አሁን ህዝቡና ሀቀኛ ሃይማኖት አባቶች ድምጻቸውን በማሰማታቸው ከበፊቱ አቋሙ መንሸራተት የግድ እንደሆነበት ይናገራሉ። በኢትዮጵያ ያለውን የኑሮ ውድነት መናርና መሰረታዊ አገልግሎቶች መጥፋትና መቋረጥን በማስመልከት ከአንድነት ፓርቲ ለመጋቢት 28 2006 ዓ.ም የጠራው ሰልፍ ወያኔ ሰንካላ ምክንያት በመፍጠር ለሚያዝያ 5 ቀን 2006 ዓ.ም ማዛወሩ የሚታወስ ነው። ወያኔ አሁንም በሁለቱ ልዩ ፕሮግራም ስላለ የእሪታ ቀኑን ከሶስት ሳምንት በኋላ ለማድረግ መወሰኑ ተገልጿል። ብዙ ወገኖች ግን ወያኔ የሚሰጠው ምክንያት ብቻ ሰልፉን መሰረዝና የተነሳሳውን የህዝብ ስሜት መጉዳት ስለሚሆን አንዳንድ አንድነቶች ቢያስቡበት መልካም ነው የሚሉ አንጠቁም። በአባ ግድብ የተነሳ በወያኔና በግብጽ መሃል የተገባው ውዝግብ ወደ ግብጽ ፕሬዝዳንትነት ምርጫ መነጋገሪያነት እየተሻገረ ነው። ተመለከተ በግብጽ ለሚደረገው የፕሬዝዳንትነት ምርጫ አራታቸውን በእጩነት ያቀርባሉ ተብሎ የሚጠበቁት የህግ ባለሙያው ሞርታዳ ማንሱር ሁለት እንደተናገሩት ውሃ ለግብጽ ህይወቷ ነው በማለት ወያኔ በአባይ ወንዝ ላይ የጀመረውን ግድብ በወታደራዊ ኃይል እንደሚያቆሙት ተናግረዋል። እንደ ሞርታዳ አባባል በ1929 እና በ1959 በግብጽና በሱዳን መካከል የተፈረመው የአባይ ወንዝ አጠቃቀምና ድርሻ አሁንም መከበር አለበት ብለዋል። ዓለም አቀፍ ድርጅቶች የወያኔን ግድብ ማስቆም ያለመቻላቸው ከግብጽ ጋርም ወያኔን እንዲደራደር ባለመግፋታቸው ግብጽ ህልውናዋ አደጋ ላይ መውደቁና ለዚህም ለግብጽ ህልውና አደጋ ላይ መውደቅ የእስራኤል ከወያኔ ጀርባ መኖሩን አረጋግጠዋል። ግብጾች ለጠብተዋ እርስ በርስ ከመጋደላችን በፊት ግድቡን ማፍረስ አለብን ብለዋል። እኚህ የግብጽ ፕሬዝዳንትነት እጩ ተወዳዳሪ የወያኔ ጦር አለቆች ግድቡን በማሳየት ከግድቡ ዙሪያ ሲያደርግ የግብጽ ጀነራሎች ጠብተዋ ሊቋረጥብን አይገባም በማለት ለግብጽ የአባይ ግድብ የሞትና የሽረት እንጂ ለውይይት የሚቀርብ አይደለም ብለዋል። ጠበቃ ሞርታ በግብጽ አወዛጋሪ እንደሆኑና እንደ አውሮፓውያን አቆጣጠር በ2012 በተካሄደው ፕሬዝዳንትነት ምርጫ ከምርጫ በፊት በምርጫ ቦርድ ከምርጫ የተገለሉ መሆናቸው ይታወሳል። በግብጽ ይካሄዳል በተባለው የፕሬዝዳንትነት ምርጫ የቀድሞ የግብጽ መከላከያ ሚኒስትር ፊልድ ማርሻል አብዱልፋታ አልሲሲ ያሸንፋሉ ተብሎ የሚጠበቅ ይሁን እንጂ የአባይ ግድብ ውዝግብ አስመልክቶ ያሰሙት ንግግርም ሆነ ፖሊሲ አልተመዘገበም። በሌላ በኩል ደግሞ የግብጽ መንግስት ወያኔ ለአባይ ግድብ ማሰሪያ ገንዘብ እንዳያገኝና የጀመረውን ግድብ ስራ እንዲያቆም ለማድረግ የጀመረው የፖለቲካና የዲፕሎማቲክ ስራ መንግስታትና ህብረቶችን እያው እጃቸውን በአባይ ግድብ ውስጥ እንዳያስገቡ እየመከረ ሲሆን የአውሮፓ ህብረት በግብጽ የአውሮፓ ህብረት አምባሳደር ለግብጽ የዜና ወኪል በሰጡት ቃል የአውሮፓ ህብረት በምንም መልኩ ለአባይ ግድብ ግንባታ ገንዘብ እንዳላደረገ ተናግረዋል። የአውሮፓ ህብረት አምባሳደር የአውሮፓ ህብረት ጉዳዩን እየተከታተሉ መሆኑና ግድቡ ብዙ አገሮችን የሚነካና የሚያሳስብ በመሆኑ ህብረቱ ከተጠየቀ እርዳታ ለመስጠት ዝግጁ መሆኑን ተናግረዋል። አያይዞም የግድቡ ውዝግብ ሁሉንም ወገብ በሚጠቅም መልኩ በድርድር ማለቅ እንዳለበት አስምረውበታል። አድማጮቻችን፣ ለዛሬ ያዘጋጀነው ዜና በዚሁ አበቃ።
ደረሰ ሀገሩም ታወቀ ቀኑም ተቆረጠ። የዘንድሮ የ31ኛው ዓመት የሰሜን አሜሪካ ስፖርትና ባል ፌዴሬሽን ፌስቲቫል በታዋቂው ካሊፎርኒያ ግዛት ሳን ፍራንሲስኮ ሳኖዜ ከተማ በደማቅና በልዩ ትርኢት ከጁላይ 29 እስከ ጁላይ 5 ያከብራል። ዘንድሮ ኢትዮጵያውያን ሁሉ ካሉበት ከዳር እስከ ዳር ተጠራርተዋል። መዳረሻቸውን ሳን ፍራንሲስኮ ሳኖዜ ከተማ አድርገዋል። የ31ኛው ዓመት 31 ምርጥ የእግር ኳስ ቡድኖች ተፋጠዋል። የዘንድሮ የሰሜን አሜሪካ ስፖርትና ባል ፌዴሬሽን ፌስቲቫል የክብር እንግዶች ከ31 አመት በኋላ የኢትዮጵያ እግር ኳስ ቡድንን ወደ አፍሪካ ዋንጫ ያመለሱት የኢትዮጵያ እግር ኳስ አንድ ረምጃ ወደፊት ሄድ ራመድ ያደረጉት አሰልጣኝ ሰውነት ቢሻውና የቀድሞ የብሔራዊ ቡድን እግር ኳስ ተጫዋች ግርማ ዘውዱ ኳስ ፊደሉ በክብር እንግድነት ተጋብዘዋል። በመሃል ሳኖዜ ከተማ የሚገኘው ባለ 5 ኮከቡን ሃያት ሬጀንሲ ሳንታ ክላራ ሆቴልን የእንግዶች ማረፊያ ያደርጎታል። የሆቴል ምዝገባ ስለተጀመረ ቀድሞ መመዝገብ ብልህነት ነው። ከጁን 29 እስከ ጁላይ 5 ፌስቲቫሉን ታዋቂና አንጋፋ አርቲስቶች ያደምቁታል። በዝግጅቱ ስፍራ በሚገኘው ነፋሻ አየር እየተነፈሱ ያሻውትን የባህል ምግብ እየተመገቡ ሲሻውት እየተገባበዙ ልዩ ልዩ ጌጦችን እየገዙ ጊዜውን በደስታ ያሳልፉ። የሰሜን አሜሪካ ስፖርትና ባህል ፌዴሬሽን ፌስቲቫል በሳን ፍራንሲስኮ በኤሪያ ሳኖዜ ከተማ ይካሄዳል። ኤስኤፍ
አባይ የምግብ አደባባይ አባይን በትዝታ አይኖ ቢመለከቱት ጢስ ብቻ አይደለም እንፋሎትም እንጂ በሙቀት ታምቆ ሲተን የመጪ ወራቶችን እንደወትረው በስጋ ልንዛመድ ወለነግባ ፊርማው ከመድረቁ በፊት ወደ አባይ ገበያና ምግብ ቤት እንቶና በቪላ ይፈርሞ መንግዚያም በረዶ ያልነካው ትኩስ የስጋ ዘር የሚያገኙት በአባይ ገበያና ምግብ ቤት ተብሎ የተነገረለት ለጤንነትም ታስቦ በጥንቃቄ የሚሰራ ምግብ በአባይ ገበያና ምግብ ቤት ብቻ ነው ተብሎ በዜና አውታር የተመሰከረለት። በደንበኞች ጥያቄ ያሳዱለት እንደ 13ኛው ወር ተጨማሪ የምግብ አይነት ሆኖ መንግዚያም በምግብ ቤታችን ይኖራል። የዘዙን እንደሚረኩ ቅንጣታክል ጥርጥር የለንም። የአባይን ምግብ የበላ የዘላለም ጤንነት ያገኛልና አባይ የምግብ አደባባይ። ለበለጠ መረጃ በ703-998-5322 ይደውሉልን።
ባርቸር ግዜው ስነና ተወዳጅነትን ያተረፈው የአፍሲኒያ የኢትዮጵያ ሬስቶራንት በንጽህናና በባለሙያ የተዘጋጁ ጣፋጭ ጾምና የፍስክ ምግቦችን በጥራት ማቅረብ መቀጠሉን እየገለጸ የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን ከሰኞ እስከ አርብ ከ4 ፒኤም እስከ 8 ፒኤም የሃፒ አወር እንዳለው የመኪና ማቆሚያ ከሬስቶራንቱ ጀርባ እንደለበ መሆኑን እንገልጻለን። አፍሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ጣፋጭ ምግብ በልቶ ለመዝናናት የአፍሲኒያ ሬስቶራንት አድራሻችን 8221 ጆርጂያ አቨኑ፣ ስልክ ቁጥራችንም 301-562-5911 ነው።
ዘወትር አርብና ቅዳሜ እስማኤል በርጋና ሳሳውልሽ በርጋ በአፍሲኒያ ሬስቶራንት ያስደስቷቸዋል።
የአፍሲኒያ ሬስቶራንት
ፋሲል ደሞዝ በዲሲ በባህላዊ ቀስቃሽ ዘፈኖች የምታውቁት የምታደንቁት ዝነኛው ድምጻዊ ፋሲል ደሞዝ ለመጀመሪያ ጊዜ ለዲሲና አካባቢያው ታዳሚዎቹ ተወዳጅ ባህል ስራዎችን የሚያቀርብበት ታላቅ ኮንሰርት እነሆ ለዳግሚያ ትንሣኤ ዋዜማ አርብ ኤፕሪል 25 በዩሲኤንኤስ አዳራሽ ከዘመኑ ዕውቅ የአማርኛ ባህል ድምጻውያን ተርታ ዝናን የተጎናጸፈው ድምጻዊ ፋሲል ደሞዝ በጣፋጭና ተወዳጅ የባህል ዘፈኖቹ ሊያዝናናችሁ ሊያስጨፍራችሁ ተዘጋጅቶ ኑ ዳግሚያ ትንሣኤን አብረንና ክብር ይላችኋል። ከፋሲል ደሞዝ ጋር በለፉ ሌሎችም ታዋቂና ተወዳጅ ድምጻውያን ሊያዝናናችሁ ተዘጋጅቷል። ይሁኔ በላይ፣ ብርሃኑ ተዘራ፣ ማሪ ደገፋው፣ ዲና አንተነ፣ ደሳለኝ መልኩና ያዩ በኔ ሌሎቹ የዕለቱ ፈርጦች ናቸው። በውዝዋዜ በኩል የምታደንቁት አብዮት ካሳለሽ ከነመቅደስ ታደሰና ሌሎችም ጋር አርብ ኤፕሪል 25 ለዳግሚያ ትንሣኤ ዋዜማ የፋሲል ደሞዝ በዲሲ የመጀመሪያው ኮንሰርት እንዳያመልጣችሁ። ትኬቱ በዲሲ በጨጨርና ጀጎል ገበያዎች እንዲሁም ክላይማክስ ላውንጅ፣ በሜሪላንድ ሉሲ ሬስቶራንት ሲልቨር ስፕሪንግ፣ በቨርጂኒያ በዳማ ሬስቶራንትና አዋሽ ገበያ በመሸጥ ላይ ነው። የዝነኛ የባህል ድምጻይ ፋሲል ደሞዝ ልዩ የሙዚቃ ኮንሰርት በዲሲ እና አካባቢዋ ለመጀመሪያ ጊዜ አርብ ኤፕሪል 25 ለዳግሚያ ተንሳይ ዋዜማ ከምሽቱ 8 ሰዓት ጀምሮ በዩሲኤንኤስ አዳራሽ 4250 ሃርቪ ሮድ ኖርዝ ኢስት ዋሽንግተን ዲሲ። ፋሲል ደሞዝ በዲሲ
አድማጮቻችን በ920 AM የሚተላለፈው ፕሮግራማችን በዚህ በያዝነው ወር ማለትም በኤፕሪል ውስጥ ባሉት 4 ሳምንታት ብቻ ይሆናል። ጥራት ያለውና ሰፋ ያሉ አካባቢዎችን ሊሸፍን የሚችል ጣቢያ እያፈላለግን ስለሆነ እንታገኛለን እናሳውቃችኋለን። በማንኛውም ጊዜ ቢሆን ፕሮግራማችንን በስልክና በኢንተርኔት መተላለፉ የሚቀጥል መሆኑን ለአድማጮቻችን እንገልጻለን። ዘወትር ቅዳሜ ከቀኑ 8 ሰዓት ወይም ከ2 PM ጀምሮ በስልክ ቁጥር 401-347-0175 በድጋሚ 401-347-0175 በመደወል ወይም በኢንተርኔት በፍኖተ.org finote.org ወይም pprp.com የፍኖተ ህብረት ፕሮግራምን በቀጥታ ማዳመጥ ይቻላል።
በማስከተል ሳምንታዊው የዘና ዘገባ ትግታችን ይቀርባል። ዝርዝሩን እነሆ። በደሴ ታላቅ የህዝባዊ ተቃውሞ ተደረገ። እሁድ መጋቢት 28 ቀን 2006 ዓ.ም የአንድነት ፓርቲ በደሴ ከተማ የጠራው ተቃውሞ ሰልፍ ከደሴ ከተማ ዙሪያ ካሉ ከተሞችና ገጠር ቀበሌዎች ሲያቀርብ ብዙ ሺህ በህዝብ ተገኝቶ ወያኔን ሲያወግዝና በሙስና የተበከሉ ባለስልጣናትን በአደባባይ በይፋ ሲያጋልጥ ዋለመሆኑ ታውቋል። የወያኔ ደህንነት አባላት ሰልፉ እንዳይካሄድ ያደረጉት ጥረት በህዝቡ ኃይል ሳይሳካ የቀረ መሆኑ ከስፍራው የደረሰን ዜና ይገልጻል። ወያኔ የተቃውሞ ሰልፍ እንዳይሳካና ህዝቡ እንዳይገኝ በደሴ ባህቅ በወረይሉ በኮምቦልቻና በሌሎችም ከተሞች በየቀበሌው ስብሰባ እንዲወጣ ሲለፍፍ የነበረ ቢሆንም ብሶት ያንገበገበውና ያንገሸገሸው ህዝብ የወያኔን ጥሪ ወደ ጎን በማተው በብዛት በተቃውሞ ሰልፍ ላይ ተገኝቷል። ሰልፈኛው የተለያዩ መፈክሮችና ተቃውሞችን ሲያስተጋባ ያለ ሲሆን ወያኔ የህዝብ ጸር ነው፣ አገር አፍራሽ ነው፣ መሬት የህዝብ ሀብት ነው፣ የወያኔ ባለስልጣናት የከበሩት መሬት በመሸጥ ነው፣ ለካድሬ ሱሰኛ ሆነን አንኖርም፣ በሃይማኖት አንከፋፈልም፣ ፖለቲካ እስረኞች በሙሉ ይፈቱ፣ በመሬታችን እኛ ልናዝበት ይገባል፣ የታሰሩ ዜጎች በሙሉ ይፈቱ፣ መሬት ይሸጣል ይለወጣል፣ የዜጎች መፈናቀል ይቁም፣ መሬት ላራሾምና ሌሎች መፈክሮችን ሲያስተጋቡ መሆኑ ታውቋል። ወደ ደሴ ከተማ የሚገቡትን መንገዶች በሙሉ በታጣቂዎችና በደህንነቶች በመዝጋት ኬላ በማቋቋም ከኮምቦልቻ ከሃይቅና ከወረይሉ የሚመጡትን ሰዎች ከመኪና እያስወረዱ ለምን መጣ እያሉ እያፋጠጡ አንዳንዶቹን ጊዜያዊ እስር ቤት ብለው ባቋቋሙት ለሰዓታት አግተው ያሏቸው መሆኑን ከስፍራው የደረሰን ዜና ያስረዳል። በለቱ ህዝቡ የወያኔን የጠልፎ መጣያ ሴራ አስቀድሞ በማወቁ ከዳር እስከ ዳር እጅ ለእጅ በመያያዝ ሰላዮችና ሰርጎ ገቦች ጣልቃ እንዲያገቡና ሰልፉ እንዳያደናቅፉ በማድረጉ የተቃውሞ ትዕይንቱ በተሳካ ሁኔታ እንደተከናወነ የተደረገ ሲሆን በዚሁም በርካታ ሺዎች መገናቸው ታውቋል። ህዝቡ ከተለያዩ ከተሞች በተቃውሞ ሰልፍ ላይ ለመገኘት ወደ ደሴ ከተማ የገባው ከአንድ ቀን አስቀድሞ ሲሆን የተቀረው ኬላ መቋቋሙን በመረዳቱ በጫካ ውስጥ እያሰባበረ በእግሩ እያቋራረጠ በተቃውሞ ሰልፍ ላይ መገኘቱን ከስፍራው የደረሰን ጥቆማ አብራርቷል። በሰመራ ዩኒቨርሲቲ መምህራኖች የስራ ማቆም አደረጉ። አራት መምህራኖችን በተማሪዎቻቸው ተደብድበው ውስጥ ሆስፒታል ገቡ። የወያኔ ትውልድ ገዳይ የትምህርት ፖሊሲ የፈጠረው ችግር መሆኑን ተጋልጧል። ወያኔ ለስልጣኑ እድሜ ማራዘሚያ ብሎ አወላዱና ሻፎ በቀረጸው የትምህርት ፖሊሲ ምክንያት ወጣቱ የሀገሩን ታሪክ፣ ባህል፣ ወግና ልማድ ጠንቅቆ እንዳያውቅ ከማድረጉን ባሻገር በጎጥና በሰፈር እንዲታጠሩ አድርጎ በማስተማሩ ዛሬ ከተለያዩ የሀገሩ ክፍሎች የተውጣጡ ወጣቶች ሲገናኙ እንደ ባዕድ እርስ በርስ በጥርጣሬ እንዲተያዩና እንዳይቀራረቡ በመደረጉ ከባድ ችግር ተፈጥሮ የመማር የማስተማር ሂደት ትልቅ አደጋ ላይ መውደቁን ተዘዋዋሪ ዘጋቢያችን ከደረሰን ጥቆማ ለማረዳት ተችሏል። የወያኔ ስርዓት አልባ የትምህርት ፖሊሲ በፈጠረው ችግር ምክንያት ሰሞኑን በአፋር ክልል በሰመራ ዩኒቨርሲቲ ውስጥ በቡድን የተደራጁ ተማሪዎች ነጥብ አልሞሉልንም ባሏቸው መምህራኖች ላይ በቡጢና በጣውላ ድብደባ የፈጸሙባቸው ከመሆኑ ባሻገር
በዩኒቨርሲቲ ውስጥ የርስ በርስ ግጭት እንዲከሰከስ ተደርጎ በርካታ ተማሪዎችም ለጉዳት መዳረጋቸውን ተዘዋዋሪ ዘጋቢያችን ከቦታው ያለከለ ዜና ገልጿል። በሰማያዊ ዩኒቨርሲቲ ውስጥ በተከሰተው አሳዛኝ ሁኔታ አራት መምህራኖች ከባድ ጉዳት ደርሶባቸው ወደ መቀሌ ከተማ አይደር ሆስፒታል ለሕክምና እንዲሄዱ የተደረገ ሲሆን በርካታ ተማሪዎችም ጉዳት ደርሶባቸው በዚያው በሰማራ የሕክምና እርዳታ እየተደረገላቸው መሆኑን የዜናው ዘገባ ይገልጻል። በዚህ በተፈጠረው ችግር ምክንያት ትምህርት ከአንድ ሳምንት በላይ ተቋርጦ የመማር ማስተማሩ ሂደት መስተጓጎሉን እንዲሁም መምህራኖቹም ሰመራን ለቀው ወደ ትውልድ ስፍራቸው እየተመለሱ መሆኑን የጠቆመው ዘጋቢያችን ለችግሩ መፍትሄ ይሰጣሉ ተብለው ከትምህርት ሚኒስቴር የተላኩት ባለስልጣናት ከተማሪዎችና ከመምህራኖች ጋር መግባባት ባለመቻላቸው አንዳችም ስላሳሰሩ መመለሳቸውን አስረድተዋል። መምራሮቹ ስራት አልበኛ በሆኑት የውያኔ ትሩፋት ተማሪዎች ላይ ተበቅ ያለ የህግ ጥቃት ካልተወሰደ በስተቀር ስራ እንጀምርም ብለው የስራ ማቆም አድማ ያደረጉ ሲሆን አብዛኞቹ በተፈጠረው ችግር በመበሳጨት እቃዎቻቸው ሸክፈው ወደ መጥበት ተመልሰዋል። በአሁኑ ሰዓት ለኮታማ ሞያ ተብሎ በየስርቻው የተከፈቱት ዩኒቨርሲቲዎች የመርጃ መሳሪያ፣ መጻሕፍት፣ ንጹህ የመጠጥ ውሃ፣ ምግብ፣ ትራንስፖርትና የመሳሰሉት ያልተሟሉላቸው በመሆኑ ተማሪዎች ከፍተኛ ችግር ውስጥ ወድቀዋል። በተመሳሳይ ዜና የዋሳ ከተማ ተማሪዎች በቀሰቀሱት ህዝባዊ አመጽ በተኩስ ተናወጥ ሰንብታለች። የሲዳማ ክልል ጥያቄ ዛሬም እንደገና ገርሽቷል። ወያኔ ሀገሪቱን በዘጠኝ ክልሎችና በሁለት የከተማ አስተዳደሮች ከፋፍሎ መግዛት ከጀመረበት ጊዜ ጀምሮ በህዝብ ቁጥርና በቆዳ ስፋት ከትግራይና ከሐረሪ ክልሎች የሚበልጠው የሲዳማ ብሔር ለብቻዬ የክልል ስልጣን ይስጠኝ ብሎ ጥያቄ ቢያቀርብም እስከዛሬ ድረስ መፍትሄ ባለማግኘቱ አሁንም በዋሳ ከተማ ብጥብጥና ግጭት እየተከሰተ መሆኑ ታውቋል። ሰሞኑን በዋሳ ከተማ በተነሳው የስም ስያሜ ጥያቄ ምክንያት በተፈጠረ ግጭት ከተማዋ በጥይት ስትናወጥ የሰነበተ ሲሆን በርካታ ተማሪዎችና የፌደራል ፖሊሶችም ከባድ ጉዳት ደርሶባቸዋል። ለጊዜው ተዳፈነ ተብሎ የነበረው የሲዳማ ክልል የመሆን ጥያቄ ድንገት ሳይታሰብ በተማሪዎች በኩል በመፈንዳቱ የተነሳ ሰሞኑን አዋሳ ከተማ ታምሳ ሰንብታለች። በአዋሳ ከተማ የሚገኘው የታቦር ሁለተኛ ደረጃ ትምህርት ቤት ስሙ በሲዳምኛ ይጻፍ በማለት ተማሪዎች ያነሱት ጥያቄ ተከትሎ ወደ ቦታው የተላኩት የፌደራል ፖሊሶች በተማሪዎች ላይ ድብደባ በመጀመራቸው በተቀሰቀሰ ግጭት ተማሪዎቹም በፖሊስ ላይ ከባድ ጉዳት አድርሰዋል። በታቦር ሁለተኛ ደረጃ ትምህርት ቤት ግቢ ውስጥ የተነሳው ይህ ግጭት ወደ ሌሎች ትምህርት ቤቶች በመዛመቱ ከተማዋ በጭንቀት ተውጣ ሰንብታለች። የሲዳማ ብሔር ተወላጆች ወያኔ ባመጣው መስፈርት መሰረት የራሳችን ክልል ሊኖረን ይገባል በማለት ጥያቄ ሲያነሱ የነበሩ መሆናቸው እንዲሁም በ95 ዓመተ ምህረት የሲዳማ በአዋሳ ከተማ አቅራቢያ የምትገኘው ሎቄ ከተማ ዘንባባ ዘንጣፊ በመያዝ ሰላማዊ ሰልፍ የወጡ ዜጎች ላይ በዚያን ጊዜ የደቡብ ክልል ፕሬዝዳንት ባሁኑ የወያኔ ጠቅላይ ሚኒስትር ተብዬው ኃይለማርያም ደሳለኝ ትዕዛዝ ሰጥቶ የአጋዚ ጦር በመትረየስና በስናይፐር እንደ ሳር ያጨዳቸው መሆኑ ይታወቃል። ጥያቄው ዛሬ አገርሽቶ በተማሪዎች በኩል ብቅ በማለቱ ለወያኔ ቡድን ሌላ ራስ ምታት ሆኖበታል። አስቴር ማሞ የምክትል ጠቅላይ ሚኒስትር ቦታ ተሰጣት። ወያኔ የሚታመን የወዴድ ባለስልጣን የለም ወይ ተብሏል። የወዴድ ምክትል ሊቀመንበር የሆነችው አስቴር ማሞ የሴት ምክትል ጠቅላይ ሚኒስትር ሆናም ተሹማለች። ሰሞኑን በተደረገው ሹምሽረት የወዴድ ሊቀመንበርና ምክትል ጠቅላይ ሚኒስትር ማዕረግ የማሻሻያ ክላስተር አስተባባሪና የሲቪል ሰርቪስ ሚኒስትር የነበረው ሙክታር ከድር ከስልጣኑ ሲነሳ በምትኩ የወዴድዋ አስቴር ማሞ መሾሟ ታውቋል። ለወያኔ ስጋት ናቸው ተብሎ ከመለስ ዜናዊ ጊዜ ጀምሮ እድገታቸው እንደ ካሮት ቁልቁል እንዲሆን የተወሰነባቸው ተለጣፊዎቹ የወዴድ ባለስልጣናት ዛሬም በወያኔ ባለስልጣኖች ዘንድ ታማኒ ባለመሆናቸው በጥርጣሬ ውስጥ ወድቀው እንደሚገኙ ተነግሯል። በጥርጣሬ የሚታዩት ወዴዶች በበኩላቸው በተደረገው ሹምሽረት ቅሬታ እያሳዩ መሆናቸው ታውቋል። አስቴር ማሞ ኦሮሚያ ክልል ተብሎ በሚጠራው ፕሬዝዳንትና የወዴድ ሊቀመንበር የነበረው አለማየሁ አቶምሳ ሞትን ተከትሎ በተደረገ ሹምሽረት ሙክታር ከድር የወዴድ ሊቀመንበሩን ሲሾም ምክትል ሊቀመንበር እንድትሆን ተደርጋለች። ሰሞኑን ደግሞ በተደረገው ሹምሽረት ምክትል ጠቅላይ ሚኒስትር የነበረው ሙክታር ከድር ከስልጣኑ ተነስቶ የኦሮሚያ ክልል ፕሬዝዳንት እንዲሆን በመደረጉ በምትኩ አስቴር ማሞ የምክትል ጠቅላይ ሚኒስትርነት ስልጣን ተረክባለች። ሰሞኑን በተደረገው ሹምሽረት መሰረት ወጣትና ተተኪ የሚሆኑ የወዴድ አፍለኛ ካድሮች ቢኖሩም ወያኔ ዘንድ በጥርጣሬ ስለሚታዩ ነባርና ታዛዥ የሆነው ግለሰብ ከከፍተኛ ስልጣኑ አንስተው የወዴድ ሊቀመንበርና የኦሮሚያ ክልል ፕሬዝዳንት ሲያደርጉት፣ አስቴር ማሞን ደግሞ የወዴድ ምክትል ሊቀመንበርና ምክትል ጠቅላይ ሚኒስትር ሆና ተሾማለች። መተካካት በሚል ሌሎች ወያኔ አባል ድርጅቶች ወጣት ተተኪዎችን ያስቀመጡና ወደ ስልጣን ያመጡ ቢሆንም ኦዴድ ላይ ካላቸው ጥርጣሬ ተነሳ ለባርና ለወያኔዎች የሚታዘዙትን ብቻ እየመረጡ በማስቀመጣቸው ከፍተኛና ወጣት ኦዴድ ካድሮች በብስጭት ሹመቱ እኛንና የክልሉን ህዝብ አይወክልም እያሉ የተቃውሞ ሐሳብ እያቀረቡ ነው። አለማየሁ ተምሳ ታሞ ከሁለት ዓመት በላይ ከስራው ርቆ በነበረበት ወቅት የክልሉ ምክትል ፕሬዝዳንት ሆኖ ሲሰራ የቆየው የአለማያ ተወላጁ አብዱላጂዝ መሐመድ አለማየሁ ከመቶ በኋላ ቦታውን ይረከባል ተብሎ ቢጠበቅም በሕዋቶች ዘንድ ማጣሪያውን ባለማለፉ ሹመቱ ከሽፏል። ሌላው በመዋቹ መለስ ዜናዊ ትዕዛዝ ከወዴድ ማዕከላዊ ኮሚቴ አባልነት ታግዶ የነበረውና በአንድ ወቅት የመኪና አደጋ አጋጥሞት የነበረው ዘላለም የተሰኘው የወዴድ ወጣት ከፍተኛ ካድሬም የክልሉ ፕሬዝዳንት ሆኖ ይሾማል ተብሎ ተጠብቆ የነበረ ቢሆንም ወያኔዎች ያወጡትን የሎሌነት መስፈርት የሚያሟላ ባለመሆኑ ኦዴዶች ባሰቡት መንገድ ሳይሾሙት ቀርቷል። ሰሞኑን ከፍተኛ ስልጣን ላይ የተሰቀለችው አስቴር ማሞ ያዜም መስፍን የቅርብ ጓደኛ የነበረችና ከዚህም በፊት የኦሮሚያ ክልል አፈጉባኤ የህዝብ ተወካዮች ምክር ቤት የመንግስት ተጠሪ የወጣቶችና ስፖርት ሚኒስትር ሆና የሰራች መሆኑ ይታወቃል። በመጨረሻም የኢትዮጵያ ሙስሊሞች ለጥቂት ወራት ያሳዩትን እፎይታ ጊዜ እፎይ ላይሉ አስገራሚ ህዝባዊ ትግላቸውን በትናንትናው ዕለት አርብ ወይ ጁማ በደማቁ በመላገሪቱ አቀጣጥለውታል። የኢትዮጵያ ሙስሊሞች መፍትያ ፈላላጊ ኮሚቴ ሰሞኑን ያስመዘገቡትና በወያኔ ካንጋሮ ፍርድ ቤት ያሳዩትና ያሰሙት ኢትዮጵያዊ ጽናትና ብስለት ህብረተሰቡን ለሰላማዊ ትግሉ ነዳጅ ሆኖታል ይላሉ። ኢትዮጵያ ሙስሊሞች ዲናችን ህይወታችን ኢትዮጵያ እናታችን የሚል መንፈስ ታጥቀው የህዝብን ኃያልነት አሳይተዋል። በተለይ በአዲስ አበባ ታላቁ አንዋር መስጊድ ተገኝቶ ሁኔታውን የቃኘው ዘጋቢያችን ዘርና ጎሳን ወደ ጎን ትተው በኢትዮጵያዊነትና በሃይማኖታቸው አንድ ሆነው ሴት ወንድ ትልቅ ትንሽ ባንድ ድምጽ ባንድ መንፈስ ቆሞ ሲታዩ የኢትዮጵያ ትንሳኤን ወለል አድርገው ያመላከታሉ ሲል ለኢትዮጵያ ሙስሊሞች ፍትሃዊ ትግል ያለውን አጥናቆት ባጭሩ ገልጿል። የማይታየውና የማይዳሰሰው የአሚር ትዛዝ ተቀብሎ መደማመጥና መግባባት ለሌላውም ለተጨቆነና ለተበደለ የህዝብ ክፍል ትልቅ ትምህርት ሰጪ ነው በማለት ዜናውን አካፍሉናል። አድማጮቻችን እኛም ለዛሬ ያለን ዜና ዘገባ በዚሁ ተጠናቀቀ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
እስ 39 ቁጥር 5 መጋቢት 2006 ዓመተ ምህረት ለነሱ ጣመ እንጂ እኛንስ ገደለን። በጥላቻ ተወልዶ ጥላቻን ባገር ደረጃ ያሰራጨና አገርንም ህዝብንም የጎዳ ያዋረደ ዘረኛ ቡድን ዓለምንም ጥርጥር ወያኔ ነው። ከደደቢት በፊት በናቅፋ ኢትዮጵያን እንዴት እንደሚያጠፋ እቅድ ያወጣና የተለመ ወያኔ ነበር። በርካታዎቹ የወያኔ መሪዎች የአድዋ ፊውዳል ልጆችና ርዝራዦች ነበሩና ዘውዱን ሸዋቀማን የሚለው እምነት መሰረታዊ ቁጭታቸውና አንቀሳቃሽ ሞተራቸውም ነበር ማለት የሚቻል ነው። በተጨማሪ ወያኔም ሆነ ሻቢያ ለኢትዮጵያና ለአንድነቷ የሚቆረቆረው አማራ ብቻ ነው የሚል የቅዠት አቋም ስለነበራቸው በአማራው ላይ መረባረቡ ከያኔ የጀመረና እነሆ እስካሁንም በአማራው ላይ አስተቃቂ ጥቃትን በማድረስ እየተከሰተ ያለ ነው። የጥላቻው ጉዞ ሲጀመር ወያኔ ያወጣው መርሃ ግብር ወይም ጦማር በአማራው ላይ በተለይም በሸዋው አማራ ላይ የሚያጓራ ነበር። ትምክህተኛ፣ ኃጢአተኛ ወዘተ በሚል አማራውን ሲያጠለጥል የነበረው ወያኔ ያለው መፍትሄ ተገንጥሎ የራስን ነፃ መንግስት ማቋቋም ነው ሲል ደምድሞ ግቤ የትግራይ ሪፑብሊክን መመስረት ነው ብሎ በይፋ ወጣ። በወቅቱ ኋላ ራሳቸውን ኦነግ ብለው በግንጠላና በአማራ ግድያ የሚሰማሩት ለደርግ ያደሩ የነጻ እርምጃና የቀይ ሽብር ቀንደኞች ነበሩ። በትግራይ መሬትም ለኢትዮጵያ አንድነት እንቆማለን ባሉት በኢሃፓና ኢድህ ላይ በሻዕቢያ ተደግፎ ጦርነት ከፈተ። ይህን ጦርነቱን በኢሃፓ ላይ ዛሬም ቀጥሎበት አለ። ወያኔ በጥላቻ ዘመቻው ወዳጅና አጋር ብሎ አሁንም ከሻዕቢያ ጋር በመተባበር ኮትኩቶ ያሳደገው ኦነግን ነበር። በሻዕቢያና ዚያድ ባሬ ድጋፍ ካርቱም ኮበር እስር ቤት አጠገብ ቢሮ እንዲከፍት የተደረገው ኦነግ ሳይውል ሳያድር ታማኝነቱን በጸረ አማራ ዘመቻው ገልጿል። ቀይ ሽብር ደርግና አማሮች ኦሮሞዎችን ለመጨረስ የተነሰሱትና የወሰዱት እርምጃ ነው ብሎ በጽሑፍ ያቀረበው ይህ ኦነግም የወያኔና የሻዕቢያን አገር አፍራሽ ዘመቻ ደጋፊና ተባባሪ ሆኖ ቆይቷል። በለንደኑ ጉባኤ መንግስቱ አገር አስረክቦ ከፈረጠጠ በኋላ ኦነግ ለወያኔና ሻዕቢያ ሽፋን ሰጪ ሆኖ ተገኝቶ ለሽግግር መንግስት ተብየው የወያኔ ባልትም ተጋብዞ በደርግ ጊዜ የአሶሳን ጸረ አማራ ፍጅት እንዳካሄደው ሁሉ እነበደኖንም ደግሟል። የፍጹም ስልጣን ጥም ያሳበደው ወያኔ ግን የራሱ አሻንጉሊት መጫወቻ የኦሮሞ ቡድን ኦህዴድ የሚባለውን መስርቷልና ለኦነግ ትዕግስት አልነበረውም። ሳይውል ሳያድር ብዙ ሺዎችን አስሮ አመራሩን በቦሌ ወደ ስደት ሸኝቷል። በኦህዴድ አማካይነትም ከአርባ ጉጉ እስከዛሬ ጸረ አማራ ፍጅቱን አጧጥፎ ይገኛል። አማራም ኦሮሞም ኢትዮጵያዊ ደም የነበራቸውን እንደ ኢላማ በመውሰድም አማራው ፈጀህ ጨረሰህ የሚለውን ጸያፍ ቅስቀሳ ከማካሄድ አልፎ በተቆረጠ እጅ ላይ ያረፈ የተቆረጠ ጡትን በሐውልት መልክ ገንብቷል። ህዝብን ከህዝብ ማጣላቱ መረን የለቀቀ ዘመቻ በተለይም አማራውን ቢያጠቃም ወያኔዎች የሚፈሩት ህዝብ ነውና በአሁኑ ወቅት ከፋፋይና ገዳይ ዘመቻው ኦሮሞውን፣ ሶማሌውን፣ አኝዋኩን ወዘተ የሚያጠቃ መሆኑም እየታየ ነው። ህዝብን ቀጥቅጦ ለመግዛት መከፋፈልና ማዳከም የመጀመሪያ ሁሉም አምባገነን የሚያውቀው ስልት ነው። ወያኔ በቅድሚያ ሌሎችን ሁሉ በአማራው ላይ አስነሳ። ቀጥሎ ሌሎችንም በተናጠል እያጠቃ በታተነ አዳከመ። የአገሪቷን ሀብት በእጁ አስገብቷልና በሆዳቸው የገዛቸውም ጥቂቶች አልነበሩም። ጸረ ጥቅሉ የሆኑ ቀኝና ፋሽስታዊ ድርጅቶች ውስጥ አፍሪካውያን አባል እንደሚሆኑት ሁሉ ሆዳም አማሮችም የወያኔ ተለጣፊና አገልጋይ ሆነው ያደረሱትና እያደረሱ ያሉትም ጉዳት ከፍተኛና መጠቀስ መወገዝ ያለበትም ነው። ወያኔ ግን ስርዓቱን ያቆመው በትግራይ ተወላጆች ላይ መሆኑንም መካድ የሚቻል አይደለም። የትግራይ ህዝብ ሁሉ ወይኗል ማለት ስህተት ቢሆንም በርካታ የትግራይ ተወላጆች ግን ያገዛዙ ተጠቃሚና ደጋፊ ሆነው የወያኔን ዘረኛነት እየተጋሩ መሆናቸውም አከራካሪ አይደለም። ዋና ዋና ስልጣን፣ ፖለቲካ ሆነ ኢኮኖሚያዊ፣ የጦርና ፖሊስ ተቋማት የተያዙት በትግራይ ተወላጆች ነው። ወያኔ ኢትዮጵያን ለማጥፋት ዘመቻውን ሲጀምር የአማራው ህዝብ ከስልጣን ፍርፋሪ ተረፍ መረፍ ያገኛልና የትግራይና ሌሎች ህዝቦች ጠላት ነው ያለውን አድሶና ነፍስ ዘርቶ በራሱ ላይ ማስቀመጡ ተገቢና ትክክል ባይሆንም ይህ ዘረኛ ፖለቲካ የትግራይን ህዝብ ለአደጋ አጋልጦት እንዳለ ደግሞ በገሃድ ይታያል። አደገ፣ ተመነደገ፣ በለጸገ፣ በዴሞክራሲ ፈነደቀ ብለው አጓጉል አሃዛቸውን የሚደረድሩት ወያኔዎች ግን የሚሰጣቸው ህዝባዊ ትችት ለእናንተ ጣም እንጂ እኛንስ ገደለን። ከሻዕቢያ ጋር በማበርና ትግራይ ትግርኝን በማስፈን ኢትዮጵያን በጋራ ሊበዘብዙ ያቀዱት ቢከሽፍባቸውም ዛሬ ኢትዮጵያ የምትገዛው ብዙሃንን በሚወክል መንግስት ሳይሆን በጥቂቶች ያንድ ክልል ተወላጆች ነው። ከ1983 ዓ ም እስካሁን ማን ከበረ? ማን በስልጣን ባለገ? ማን በሙስና ሚሊዮን ዶላሮች ባለቤት ሆነ? ማን የአገሪቱን ኢኮኖሚ ተቆጣጠረ? ማን በለጸገ ተዘባነነ ብለን በንጠይቅ የትግራይ ተወላጆች ወያኔዎች የሚል ነው መልሱ። የሽፋን ፍጭነት የተቆለቆሉት ሌሎች ካህዲዎችም ሁሉ ታቅፈዋል ለሚለው ቅጥፈት ማደናገሪያ ብቻ የገቡ ናቸው። የሟቹ አምባገነንና ዘመዶቹ ዋና ዋና የወያኔን ትግራዊ ባለስልጣናትና ዘመዶቻቸውን ዋልጌነት በሙስና መጨማለቅ ስናጤ ነው ይህ አለ ያለው የባለጌዎች አገዛዝ ሁኔታና ይዘት ሀቅ ሆኖ ይገኛል። ወያኔ ኢትዮጵያን ከፋፍሎ መግዛት ብቻ ሳይሆን መሬቷንም ለሱዳን ሰጥቷል። አማራውን ለማዳከም ሱዳንን ከጎኑ ለማቆየት ለመሬቶችንም ለባዳን በርካሽ አስረክቦ አርሶ አደሮችን ከቀያቸው በግድ አፈናቅሏል። ለኢትዮጵያ የማይመኘው ውርደትና መከራ የለም ቢባል ስህተት አይሆንም። የጎንደርን መሬት ወደ ትግራይ በጉልበት እንደተቀለለው ሁሉ የአማራ ክልል የተባለውን ስፋት ለማጥበብና አቅሙንም ለማዳከም እየጣረ ነው። ያደረገው ሁሉ አልበቃ ሲለው ደግሞ ሆዳሞቹን በሉ ተሳደቡ በሚል በአማራው ህዝብ ላይ ጸያፍ ስድቦችን አሽጎድጉዷል። ዛሬም ኢትዮጵያ የረሃብና የችግር አገር ሆናለች። ልጆቿ ይሸጣሉ፣ ወጣት ሴቶቿ ለዘመናዊ ባርነት ይዳረጋሉ፣ ለአቅመ ሔዋን ያልደረሱትም ወደ ሴተኛ አዳሪነት ተማግደዋል። ከግማሽ ሚሊዮን ያላነሱ አብዛኞቹ ህፃናት ወንዶችና ሴቶች መንገድ አዳሪ ወይም ሽፍንፍን ካስፈለገ የጎዳና ተዳዳሪ ሆነዋል። ከኑሮ ውድነት ተመጣጣኝ የደሞዝ እድገት ያላገኙት አስተማሪዎች፣ ላባደሮች፣ የቢሮ ሰራተኞች ራሳቸውን በቀን አንዴ መመገብ እያቃታቸው መጥቷል። ከአገሪቱ ህዝብ ብዛት አብዛኛውን እጅ የያዘው ወጣት በሥራ አጥነት መከራው ሲበዛበት ከአገር ለመውጣት በሚያደርገው ሙከራም ይህ ነው የማይባል መከራ እየደረሰበት ያለና የቀረውም ለጎጂ ባህሎች እጅግ እየተጋለጠ መጥቷል። ወያኔ ሰበብ እየፈጠረ በብዙ ሚሊዮን ወጪ ሹማምንቱን ሰብስቦ በውስኪ ሲራጭ በአዲስ አበባ ብቻ በብዙ መቶ ሺህ የሚቆጠሩ ዜጎቿ ከቆሻሻ ተራ በመመገብ ሕይወታቸውን ለማቆየት የሚሰቃዩ የመንገድ ተዳዳሪዎች መኖር አገሪቱ የደረሰችበትን አስከፊ ደረጃ ፍንትው አድርጎ የሚያሳይ አሳዛኝ ስዕል ነው። በገጠር ያለው ሁኔታም የተሻለ አይደለም። የትምህርትና የጤና ስርዓት መሻሻል የሚታያቸው ባዕዳን ብቻ ሆነዋል። የባለስልጣኖች የወያኔዎች የተቀማጠለ ኑሮና የህዝብ ድህነትና ስቃይ ሲወዳደር ደግሞ የወያኔ አገዛዝ የመላ ኢትዮጵያ ህዝብ ጠላት መሆኑ በግልጽ ይታያል። ደርግ የኮታ መንግስት ይባል እንደነበረው ወያኔም የጉርሻ በብርካምሳ አገዛዝ ቢባል አይበዛበትም። ያደቆነ ሰይጣን ሳያቀስ አይለቅም ተብሏልና በሶማሊያ እንደታየው በብሔረሰብ ወይም ጎሳ ደረጃ መከፋፈል ውሎ አድሮ ዋናዎች ነን ያሉትንም መልሶ በጎጥና ሰፈር ልጅነት ሳይቀር መፈረካከሱ የሚጠበቅ መሆኑን ዛሬ ከወርቅ ዜጋ ተወለድን ባዮቹ ወያኔዎች በአውራጃዊነትና ጎጠኝነት ሲናጡ ማየት በቅተናል። ቁንጫቸው የነበረው ዘረኛ ወደ እንጦርጦስ ከወረደ ወዲህ ጭፍሮቹ በመናፈስ ላይ እንዳሉ ድብቅ አይደለም። ቀድሞም ቢሆን ወያኔ የአሽአዎች ማለትም የአድዋ ሽሬና አክሱም የበላይነት የሰፈነበት ድርጅት ነው ይባል ነበር። ይህም አውራጃዊ ስሜት የሚሉት ገና ድርጅቱ ሀ ብሎ ሲጀመር ሊበታትነው ቃቶ ብዙ ሕይወትም ጠፍቷል። አሁንም የአድዋ ተወላጆች የበላይነት በሌሎቹ ላይ ያለው ተጽዕኖ በአሉታዊ መልኩ እየታየም ነው። ዋናው አረመኔ ከተለያቸው በኋላ በርስ በርስ ሽኩቻ ሲናጡ በግጭታችን ጠላቶች እንዳይጠቀሙ በሚል ለመለስ ዜናዊ ጨፍሎ የሆነው የቆየውንና በሲዳማ ሕዝብ ፍጅት የሚከሰሰውን ለፖለቲካ ባዳ የሆነውን ግለሰብ ጠቅላይ ሚኒስትር ብለው ሾመው ከጀርባ ይጋልቡት ዘንድ ተገደዋል። ይህ ግን ቀጣይ የሚሆን ነው ብሎ መገመት አይቻልም። የከረሩ ወያኔዎች ቢታሉም ቢጋጩም ወያኔያዊ ግባቸው በጋራ የሚገፉ በመሆናቸው ከመለስ ተጣላን የሚሉት ምን ያህል የድርጅቱን ገበና እስካሁን ደብቀው እንዳሉ ማየቱ ብቻ ይበቃል። በወሳኝነት በማዕከል ቦታ የነበሩት አይኔን ግንባር ያርገውና ብለው ዝምታን መርጠዋል። በ1997 ዓ.ም ምርጫም ደንግጠው ከወያኔ ጎን መቆማቸውን ማስታወሱም በቂ ነው። ሆኖም ክፍፍላቸው ያለና የሚቀጥል እንደሆነ ይታወቃል። ባዕዳን በተለይም አሜሪካ በክፍፍላቸው ጣልቃ በመግባት ስልክ ጠላፊና ድረገጽ አዘጋጅ የሆነው ወያኔ ዛሬ ምክትል ጠቅላይ ሚኒስትር የሚመራውን ቡድን በመደገፍ ላይ መሆኗ ታውቋል። በአርባ ምንጭ የአየር ኃይል ጦር ሰፈር ለአሜሪካ የለገሰው ወያኔ በአሜሪካ ትዕዛዝ ወደ ሶማሊያ ጦር ልኮ ዜጎችን በማስፈጀትና ሶማሌዎችንም በመግደል ላይ ነው። ይህ ድጋፍን ያስከተለለት ሲሆን በሌላ በኩል የአሜሪካና የቻይና ፉክክርም ወያኔዎቹን እርስ በርስ እያቃረናቸው መሆኑ ይታያል። ከመድረክ የተገደሉትም በጠንካራ ወኔ ባይታሙም መፍጨርጨራቸው የሚጠበቅ ነው። ይህን ምቹ ሁኔታ ተቃዋሚዎች ሊጠቀሙበት አለመቻላቸው ደግሞ የሚካድ ሐቅ አይደለምና ወያኔን ለአንዴም ለሁሌም ለማስወገድ የህዝብ ጎራን ድክመት ለማብቃት ቁርጥ ያለ እርምጃ መወሰድ አለበት። ወያኔ በክፍፍልና ዘረኛ ፖለቲካው አመርቂ ውጤት ያገኘው ተቃዋሚና አገር ወዳድ የተባለውን ጎራ መከፋፈሉ መበጥበጡና ማዳከሙ ነው። ከነገረ ቀደሙ የግንጠላ አቋሙን የቀየረ ለማስመሰል ኢህአዴግ የሚል ጭምብል አጥልቆ በርካታ ዜጎችን አደናገረ፣ ክፍፍልን ፈጠረ። ያመኑት ባላመኑት ላይ ቅሬታን ያዙ። በወያኔ የገንዘብ ስጡኝ ዘመቻ በርካታ ዜጎች ተሳትፈው የኢትዮጵያ ጠላት ለሆነው ኃይል መጠናከር አስተዋጽኦ አድርገዋል። አላወቅንም ነበር ማለት የሚያዋጣ አልነበረም። ትግላችን ጸረ አማራ ነው ይል የነበረውን ወያኔ በተደጋጋሚ ኢህአፓ በጽሑፍም ሆነ በሬዲዮ ሲያጋልጥ መቆየቱ ግልጽ ነው። ኢህአፓ ወያኔን ጠላት ብሎ የፈረጀው በቅድሚያ ነበርና በዚህ ቡድን ሙልጭልጭነት አልተወናበደም። ወያኔ ለስልጣን ሲበቃም ከመቀጽበት የጎጥና ብሔረሰብ ቡድኖች እንዲፈሉ ተንቀሳቅሷል። ሱዳን እርዳታ ሶማሊያና ሱዳን የነበሩትን ሳይቀር ገዝቶ ወደ አዲስ አበባ አጓጉዞ የሽግግር ጉባኤ ላለው አጃቢና አጫፋሪ አድርጓቸዋል። ዛሬ ተቃዋሚ ነን የሚሉ ያኔ ግን ከነመለስና ታምራት ጎን የቆሙ በአማራው ላይ ሲዘመት ያጀቡና ሹመት ብጤም የተቀበሉትን ታሪክ የሚረሳቸው አይደለም። በአገር ወዳድ ድርጅቶች ላይ ወያኔን አጅበው የዘመቱና ለወያኔ ጊዜ ይሰጠው ብለው ትጥቅ ያስፈቱትንም እንዲሁ እጃቸውን አውጥተው የሽግግሩ ጠው የወያኔ ይሁን ብለው የጮሁትን ሻቢያ ድረስ ተጉዘው የፈረደበትን አማራ አውግዘው ማንም ሳይወክላቸው ይቅርታ ጠያቂ የሆኑት እስጉዶች ጊዜ ቢያልፍም ባንጎላችን ያስቀመጥነው ታሪካዊ ትዝብት ነው። ወጣም ወረደም ግን ወያኔ ተቃዋሚ ሊባል የሚችለውን ከፋፍሎ ግቡን ለማራመድ ችሏል። እነ ኢዴሃቅ ኢህአፓን አግዶ ህብረትና ቅንጅትን ከፋፍሎ ከውድቀት መናኑን ቢያንስ በ1997 ዓመተ ምህረትና ቀጥሎ በነበሩት ወቅቶች የተገነዘብነው ነው። ዛሬም ቢሆን ወያኔ ሰርጎ ገቦቹን በየድርጅቶቹ ከቶ በተለይም በውጭ አገሮች በሰፊው ሰግስጎ የተቃዋሚዎች ህብረት እንዳይመሰረት የጠራ ግንዛቤ እንዳይኖር ያቅሙን እየሰራ ነው። ብዙ ዜጎች ችላ የሚሉት ሌላው አብይ ሀቅ ደግሞ ይህን የወያኔ ከይሲ ጥረት ባዕዳን እየደገፉና እየተባበሩ መሆናቸውን ነው። ግንዛቤው ባለመኖሩ ግን የህዝብ ጎራ እንደ ሰነፍ አርሶ አደር በረት ክፍት እያደረገ ጉዳት በተከታታይ ሲደርስ ቆይቷል። ወያኔ የፈለፈላቸው ተለጣፊዎችና ጎጠኞች ዛሬ ሲታዩ ሚዛናቸው ገለባ ሆኖ ይገኛል። እፍፍ ያሉ ገንጣዮችም እርስ በርስ በመከፋፈል ላይ ናቸው። የግል ጥቅምና ስልጣንን ቢያሳድዱም እዚህም ማጥ እዚያም ረግረግ ውስጥ ሳይቀር ዘው ያሉትም ዛሬ በጭቁኑ ህዝብ የሚወገዙና ወግዱ የተባሉም ሆነዋል። ያለፈውን ሊመልሱ የሚመኙና ጫት ነፍሰ ገዳይን ከወደቀበት ትቢያ ሊያነሱ የሞከሩትንም ወያኔ ክፍፍል ለማባባስ ቢደግፍም ህዝብ ግን አንቅሮ ተፍቷቸዋል። ካገለገለ ያውደለደለ ሊባሉ የሚገባቸውም ምሳቸውን እያገኙ ነው። የገባንበት ዘመነ ግርንቢት ብለን ነበርን መደጋገም ቢያስገድደንም ኢህአፓ ከ1967 ዓመተ ምህረት ጀምሮ ከወያኔና ጠባቦች ብቻ ሳይሆን የሀገራችንን ውድቀት ከሚመኙ ሁሉ ተቃርኖ ከባድ መስዋዕትነትን ከፍሏል። ይህን ሀቅ የሚክዱ ግን የራሳቸውን ደቃቅ ሚና የሚደብቁ ሞልተዋል። እንኳን በ1967 በ1983ም ወያኔን ልጆቼ ብለው ያቀፉ ወይም የደገፉ የተሞኙ ወይም በጥቅም የተገዙ ጥቂቶች አልነበሩም። የብዙ ዓመት ጸረ ወያኔ ቅስቀሳን ያጠቃለለውና በመጋቢት 1981 ዓ.ም የወጣው አሳን ወደ ተራራ ዝንጀሮን ወደ ባህር የሚለው የኢህአፓ መጽሔት የሚከተለውን አስፍሮ ነበር። ልዩነቶች ነበሩን አሉንም ስንል በደፈናው እንዳልሆነ የምታውቁት ቢሆንም ባጭሩ ወያኔዎችን ልናስታውሳችሁ እንወዳለን። እናንት የኢትዮጵያ ህዝቦች በአንድነት መኖር አይችሉም። ያንዳንዱ ብሔር ብሔረሰብ የየራሱን ነፃ መንግስት ማቆም አለበት ስትሉ ማኒፌስቶ ፕሮግራም አወጣችሁ። እኛ ይህ ጎጂና ከፋፋይ የጠባብ ብሔረተኛ አቋም ነው ስንል ተቃወምናችሁ። እናንተ የኢትዮጵያ ህዝቦች ባንድነት ሊታገሉም ባንድነት ሊኖሩ ይችላሉ የሚሉ የሸዋ ትምክህተኛና ተንኮለኛ ምሁሮች ብቻ ናቸው አላችሁ። ቀጠል አርጋችሁም ሸዋ ትምክህተኛ እንጂ ተራማጅ ምሁር የለውም ከማለታችሁ ሌላ ኢህአፓ በመላ ኢትዮጵያ ጭቆኖች አርነት እታገላለሁ ማለቱን እንደ ኃጢአት ቆጠራችሁት። አባይ ኢትዮጵያ የሚል ቅጽል ስም ለጠፋችሁበት ታወግዙት ነበረ። እኛ በበኩላችን ደግሞ የብሔር ጭቆናን ለማስወገድም ሆነ ዴሞክራሲያዊ ኢትዮጵያን ለመመስረት ህዝቡ ተባብሮ ታግሏል ይታገላልም አል። በመላ ኢትዮጵያ ሰፊ ህዝብ በህዝቦቿ ታፍራና ተከብራ ትልቅ ለምትሆን ኢትዮጵያ መታገል የሚያስወግድ ሳይሆን የሚያኮራ ተልእኮ ነው አልናችሁ። በተከሉ ሸዋ ትምክህተኛ፣ አማራ ጠላት ወዘተ እያላችሁ የትግራይን ህዝብ በጠባብ ብሔረተኝነት ለመመረዝ የምታደርጉት ጥረት ጥፋት መሆኑንም ገለጽናላችሁ። ትግራይ ተገንጥሎ ነፃ መንግስት ያቋቁም ትግላችን ጸረ አማራ ነው ትሉ ስለነበር እንደ ኢህአፓ አይነቶቹን ድርጅቶች በጠላትነት መዝገባችሁ ከትግራይ ውጡልንን አመጣችሁ። አመቺ ሁኔታ በተፈጠረበትም ጦርነት አውጃችሁ በውጊያ ተሰማራችሁ። እናንተ በኢትዮጵያ ያለው አብዩ ቅራኔ የብሔር ቅራኔ ነው ትላላችሁ። እኛ ደግሞ የብሔር ጭቆና ያለና መወገድ ያለበትም ቢሆን አብዩ ቅራኔ ሰፊውን የኢትዮጵያ ህዝብ በሞላ ከፋሽስቱ መንግስትና ከሶቪየት ጣልቃ ገቦች አቃርኖ የሚገኘው ነው እንላለን። እናንተ ማርክሳዊ ሌኒናዊ ነን፣ የአልባንያ ገዢ ፓርቲ አፍቃሪ ነን፣ ኢትዮጵያንም በያዝነው ርዕዮተ ዓለም መሰረት እንቃኛለን አላችሁ፣ ፕሮግራምም አወጣችሁ። በበኩላችን ደግሞ የሶቪየት ሆነ የኢሰፓ የማሌሊትም ሆነ የአልባንያ ሶሻሊዝም ሐቀኛ ስሙ አምባገነንነትና ኢ ዲሞክራሲያዊነት ነው፣ አይበጀንም ባይነን። እናንት ጥንትም ጠባብ ብሔረተኛ አልነበርንም። የትግራይ ህዝብ በጠባብነት ስሜት ተበክሎ ስለነበር በቀስቀሳ ለወጥ ነው። ኢትዮጵያዊ ነን፣ የምንታገለው ለመገንጠል አይደለም ትላላችሁ። እኛ ደግሞ ያብየን ከክለም ይልክክ አይቻልም፣ የእናንት ጠባብነት በትግራይ ህዝብ ላይ ለማሳበብ በከንቱ አትጣሩ አልናችሁ። እስካሁንም ድረስ በትግራይ ያለው ቀስቀሳችሁ በጸረ አማራነት የተቃኘ የትግራይ ብሔራዊ ስሜት እንጂ ኢትዮጵያዊነት አለመሆኑን ሁላችንም ስለምናውቅ አትደብቁ እንላለን። እናንተ የኢህአፓ አቋምና ፕሮግራም አድሃሪና ቡርዣ ነው ትላላችሁ። እኛ ደግሞ የማሌቢት አቋምና ፕሮግራም ኢሰፓን በሌላ ስም ቀጣይ መሆኑ አያጠራጥርም ባይነን። የጥቅሱ መጨረሻ በድርጅት ጥያቄ፣ በህብረት ጉዳይ፣ በመድበለ ፓርቲ አስፈላጊነት ወዘተ ወያኔ የነበረውን የተሳሳተ አቋም በአብዛኛው መልኩ አልደበቀም። ኢህአፓን ሲወነጅል አቋሙን ግልጽ አድርጎ ቆይቷል። አማራን አጠፋለሁ አቋሙንም ካፉ ያጠፋበት ጊዜ የለም። ለወያኔ ኢትዮጵያና አማራ ተወራራሽ ናቸውና ጸረ ኢትዮጵያነቱን በጸረ አማራነት ነው የገለጸው። ዛሬም ሐቁ ይህ ነው። ቢያዩኝ ይስቃለሁ፣ ካላዩኝ እሰርቃለሁ አይነትም ሁኔታ ከተስማማኝ ማለትም ስልጣንን እኔ ከጨበጥኩ አልገነጠልም፣ ካልሆነ ግን እገነጠላለሁ ሲል የባጀውን ወያኔ ገና ከጠዋቱ ማደባየት ሲገባ ኢህአፓም ለተወሰነ ጊዜ መቻቻል በሚል ተሳስቶ ሌሎችም በረጅሙ ተደናግረው ለእባቡ መርዙን እንዲረጭ ጊዜ ሰጥተውታል። በ1983ም የተደገመው ይኸው ነው። ባጭሩ የወያኔን ማንነት ድብቅ አልነበረም። ምንም እንኳን አቋም ማዘበራረቅና ማደናገር ደደቢታዊ ተሰጥኦ ቢሆንም የሆዳም አገሩ እምብርቱ ሆነና ያለውን ሁኔታ መገንዘብ ያቃታቸውና ማየት የተሳናቸውና አልፎም ለወያኔ ቅቤ ጠባሽ ሆነው የተሰለፉ በመሆናቸው ወያኔ እስከዛሬ በላያችን ላይ ሊፈነጭ ችሏል። እነሱ ሲደላቸው፣ እኛ ግን በድህነት እየማቀቅንና እየሞትን ነው። በይበልጥ የከፋው ደግሞ ሀገራችንን ለማጣት አፋፍ ላይ ወያኔ እያደረሰን መሆኑ ነው። ወያኔ አሁንም ቢሆን የመገንጠል እቅዱን ያልተወ በመሆኑና ይህን ከግብ ለማድረስ ደግሞ ኢትዮጵያን ማፈራረሱ ወሳኝ ይሆንበታልና ከመቼውም ጊዜ በከረረ ደረጃ እስላም፣ ክርስቲያን፣ አማራ፣ ኦሮሞ ወዘተ እያለ ሊያናክሰንና ሊበታትነን እየተሯሯጠ ነው። አልተኛም። በቅዠቱም እንኳን ቢሆን ኢትዮጵያዊነት አይመጣበትም። ህዝብን ለማደናገር ለመበዝበዝ ግን አንዴ ግድብ ወይ ሌላ እያለ ሳንተኛ ሊያሞኛል ሁሉም እየጣረ ነው ያለው አፈናውና መቃው ቅንጣትም አልቀነሰም የማጓራው የተጣሉትን አሁንም ሲየል እየፈጸመባቸው ነው ፍርድ ቤቱ የፖለቲካ ውሳኔ ማህተም ሆኗል ነፃ መድረኮችና መገናኛዎችን ከባዳን ጋር በመተባበር ክርችም አርጎ ዘግቷል ሃይማኖት ተቋማት ላይ ጣልቃ ገብቶ ማጣራ መፈሱን በሰፊው ተያይዞታል ዙሃን ማህበራትን የመምህራን የሰራተኞችን የጋዜጠኞችን ወዘተ በራሱ አምሳል ጠፍጥፎ ለመስራት ባደረገው መቃ ንጻ ህልውናቸውን አጥፍቷል አክመ ህዋን ያልደረሱ ህፃናት ሴቶችን ለአረቦች እያጋዘለ ሲኦል ዳርጓል ሴቶች በስርዓቱና በጾታቸው የሚደርስባቸውን በደል ለመቋቋም በነጻ የመደራጀት መብታቸውን ዘግቶ በወያኔ ተለጣፊ ካድሬዎች በኩል መብታቸው እንደተከበረ በስማቸው ያስገፍፋል ህፃናት በምግብ እጥረት አካላቸው ባለማዳበሩ በቀላል በሽታዎች በመጋለጥ ባጭሩ እየተቀሰቡ ነው የዴሞክራሲ ጮራ ምናልባት መቀሌ ፈንጥቃ እንደሆነ እንጂ በኢትዮጵያ ብልጭ ድርግም ምንም አልሞከረች ጨለማ ነው የወያኔ አገዛዝ ደይን ወያኔ ሲመሰረት ስህተት ኋላም ደግሞ እብደት ነው የሆነው በ1967 ዓመተ ምህረት ያልነውን መድገም መደጋገሙ ጆሮአቸው ላይ ለተኙትና ህሊናቸውን ለገደሉት ምናልባት የሚጠቅም ሊሆን ቢችልም ቁም ነገሩ ወያኔን ጸረ ኢትዮጵያ እቅድ ማክሸፍ ነው እኔ ከሄድኩ ሰርዶ አይብቀል አቋሙን እውን ለማድረግ ወያኔ ለኢትዮጵያ ለዛሬም ለነገም ፈንጂ በየቦታው አጥምዶላታል በአካባቢያችንም ጠላቶች ቀፍቅፎልናል ከግብጽ እስከ ደቡብ ሱዳን ድረስ ይተራመሳል የጥላቻን ፍም እየቆሰቆሰና እያራገበ በኢትዮጵያም ላይ ሆነ በራሱም ላይ የተፋ ጦርነት እንዲቀሰቅስ ደፋቀና እያለ ነው አይሁን እንበልና እነወያኔ ኦህዴድ ኦነግ የሚመኙት ፍጅት ነገር ቢከሰት የወያኔ መሪዎች ያው መፈርጠጥ እንጂ ሌላ አማራጭ አይኖራቸውም ንጹህ ህዝብ ግን የሚያልቅበትና ሶማሊያን የመሰለ ሁኔታ ሊፈጠር የሚችልበትን አደጋ በቀላሉ ወደ ጎን የምናደርገው አይደለም ለዚህም ነው የወያኔ ጸረ ህዝብነትና ጸረ ኢትዮጵያነት ቅንጣትን ባልተቀየረበት እንዲያውም በባሰበት ሐሞትን ዋጥ አድርጎና ቀበቶን አጥብቆ ይህን አስከፊ ፍራት ወደ መቃብሩ ለመሸኘት መተባበርና መነሳት የሚያስፈልገው ይህን ግዳጅ ግን ዛሬም አናይም አንቀበልም ብለን ያውም በ1997 ምርጫ ጊዜ ታፍሰው የታጎሩት ብዙዎቹ ሳይፈቱ ወደ አዲስ የወያኔ መፈንጫ ምርጫ ለመግባት መነዳቱ ያውም ደግሞ ያኔ ከተነሱት ጥያቄዎች መካከል መለስተኛ የሆነውን የምርጫ ህግ ይሻሻልን እንኳን ለማንሳት ድፍረቱን ማጣት የሚያስወቅስ ነው በሰላማዊ ትግል ጀርባም ከወያኔ ጋር በተጨባጭ መስራትን መደበቅም አያዋጣምና ጉድጓድ ራሱን ወይም በራሱ አፈር አይሞላም ነውና ወያኔ ባመረረ ትግል ካልተሸነፈ ህዝብ ጠላኝ ብሎ ከስልጣን ዞር የሚል አይደለም ወያኔና ህግ ወያኔና ይሉኝታ ሆድና ጀርባ ከሆኑ አመታት አልፈዋልና በአገራድን ትግል የወያኔን አገዛዝ እናደባየው የግንጠላንም ሴራ እናፍሽፍ ድል ለኢትዮጵያ ህዝብ
ለዛሬ ያለን ዝግጅት በዚሁ ተጠናቀቀ ሳምንት በተመሳሳይ ሰዓት
በልዩ ፕሮግራም እስከምንገናኝ መልካም ሳምንት።